የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ጥር 21 2012 ዓ.ም ምሽት መሰናዷችንን እናስተዋውቃችሁ። የታጋጅ ተማሪ ወላጆች ከጠቅላይ ሚኒስትር አብይ አህመድና ከጠቅላይ ሚኒስትር ደመቀ መኮንን ጋር መወያየታቸውን ገለጹ።
ደስ ብሎን ወጣን። እንደዚህ እንዳሉ በህይወት እንዳሉ ነገሩና መጥተናል። እንግዲህ እነሱም ያለውን እየተከታተሉ ወደኛም ባቸው ከሆነ ወደኛ ሊሉባቸውም
መሪ ጌታ የኔነህ አዱኛ ይባላሉ፣ አነጋግረናቸዋል። በሌላ ዘገባ ደግሞ በቻይና ውሃን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እንዳስጨነቃቸው ገልጸው ጥያቄ ያቀረቡ።
አሁን ለምሳሌ ነኝ ንገሪክ፣ እኔ 76 ኪሎ ነበር ከዚህ በሽታ በፊት ማለት ነው። አሁን 71 ኪሎ ነኝ፣ 5 ኪሎ ነው የቀነስኩት። ከዶርም አልወጣም። የሚናገረኝ ቤተሰብ ሰቆቃ ነው፣ እየዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው፣ ምንም ነገር የለም እያቀለልኩ ማለት ነው።
በጉዳዩ ላይ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ተጠይቀዋል።
ያው ሁሉም ተማሪዎች ሁሉም ዜጎች እንደሚያደርጉት ሁሉ በተለይ ውሃን ያሉ ተማሪዎች መውጣት የመፈለግ ኢቫኩዌት እንዲደረጉ የመፈለግ ጥያቄ አቅርቦልናል። እኛም ከአዲስ አበባ ጋር እየተነጋገን ነው ግን
ዝርዝሩን ይዘን እንመለሳለን። እነዚህንና ሌሎች ለምሽቱ ያዘጋጀናቸው ዘገባዎችን ታዳምጣላችሁ። አብራችሁን ቆዩ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። አሁን ከዓለም ዙሪያ ላጠናቀርናቸው አጫጭር ዜናዎች ሀብታሙ ስዩም አብሯችሁ ቆይታ ያደርጋል።
አመሰግናለሁ ጽዮን። ካሜሩን ውስጥ ግጭት ባለባቸው እንግሊዘኛ ተናጋሪ ክልሎች ያሉት የጋዜጠኞች ተገንጣይ በሚባሉት አማጽያን ጥቃት እንደሚደርስባቸው ገልጸዋል። እነሱም የማይፈልጋቸው አይነት ዘገባዎች ስናስተላልፍና የአማጽያኑን ፕሮፓጋንዳ አናሰራጭም ስንል ጥቃት ይከፍቱብናል ይላሉ የሚዲያ ድርጅቶች። ካሜሩን የአካባቢውና ምክር ቤታዊ ምርጫ ለማካሄድ በምትዘጋጅበት በአሁኑ ወቅት የአማጽያኑ የማስፈራራት ተግባር እየተባባሰን ይላሉ የሚዲያ ድርጅቶች። አማጽያኑ ምርጫ እንዳይ ኬድ ለማቆም ዝተዋል። ብሪታንያ ለግማሽ ምዕተ ዓመት ለሚጠጋ ጊዜ ከቆየችበት የአውሮፓ ኅብረት አባልነት እንድትወጣ ኅብረቱ ትናንት የመጨረሻ ውሳኔ ሰጥቶበታል። የአውሮፓ ኅብረት ምክር ቤት 621 በመቶ በ49 ድምፅ የፍቺውን ስምምነት ደግፈዋል። የሁለቱም ወገኖች ተደራዳሪዎች ባለፈው ዓመት የደረሱበትን ስምምነት የብሪታንያ ምክር ቤት በኅብረት አባልነት በኦፊሴል የምትሰናበተው ነገ አርብ ማታ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ቤተ መንግሥት ባደረጉት የፊርማ ሥነ ሥርዓት ናፍታ የተባለውን የሰሜን አሜሪካ የነጻ ገበያ ስምምነት መቅረቱን አስታውቀዋል። ፕሬዚዳንቱ ትናንት በአሜሪካ ሰርቶ አደሮች ተከበው የዩናይትድ ስቴትስ ሜክሲኮ ካናዳ ስምምነት በሚባለው አዲስ ሰነድ ላይ ፊርማቸውን አኑረዋል። ዛሬ በሦስቱ አገሮች ትልቅ ፌሽታ ነው ብለዋል ፕሬዚዳንቱ። የዩናይትድ ስቴትስ የሕግ ተውን ክስ በሚመለከት በሚካሄደው የመጨረሻ ቀን ውሎ ለፕሬዚዳንቱ ጠበቆችና የክሱን ሂደት ለሚያስተዳድሩት የተወካይ ምክር ቤት አባላት ጥያቄ መቅረቡን ይቀጥላል። የፍርድ ሂደቱ የመገባደድ ፍጥነት የሚወሰነው ቁልፍ የሆኑ የትራምፕ አስተዳደር ባለሥልጣኖች ለምስክርነት እንዲቀሳን ይሆናል ተብሏል። ጽዮን፣ ለአሁኑ ያሉኝ አጫጭር ዘገባዎች እነዚህ ነበሩ።
አመሰግናለሁ ሀብታሙ። ዝግጅታችን ይቀጥላል። ዝግጅታችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። ሰሞኑን አነጋጋሪ የነበረው ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎች ጉዳይን በተመለከተ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን በጋራ ሆነው ከታጋች ተማሪ ቤተሰቦች ጋር ዛሬ መወያየታቸውን የአንድ ተማሪ አባት ለአሜሪካ ድምጽ ገልጸዋል። ግርማነሽ የኔነህ የተባለች ተማሪ አባት መሪጌታ የኔነህ አዱኛ ለአሜሪካ ድምጽ በሰጡት አጠር ያለ ቃለ ምልልስ ታጋቾቹ በሕይወት እንዳሉ እንደተነገራቸውም ገልጸዋል። አስቴር ምስጋናው ማምሻውን በስልክ አነጋግራቸው ነበር።
ጠቅላይ ሚኒስትር አግኝተውናል። ምክትሉም አለ፣ ሚኒስትሩም አለ፣ አቶ ንጉሱም አሉ። ሁሉም ባለበት ነው የነገሩ። ልጆች ያው በህይወት እንዳሉ አገኘን። እንግዲህ በህይወት ካሉ እኛ ምን አስፈለገ? ደስ ብሎን ወጣን። እንደዚህ እንዳሉ በህይወት እንዳሉ ነገሩና መልሰናል። እንግዲህ እነሱም ያለውን እየተከታተሉ ወደ እኛ የሚባቸው ከሆነ ወደ እኛ ሊልኳቸውም
በአካል አግኝታችኋቸዋል?
ባናገኝ በህይወት መኖራቸውን የፈለግነ በህይወት እንዳሉ ተረድተናል።
በምን መንገድ ተረዳችሁ?
ያው እንግዲህ እነ ሁሎችንም አግኝተናል። እነሱ ነው ያሉ። እነሱ እንግዲህ እነሱ ይጠበቃል። እናሳ
በምን አይነት መንገድ ነው የገለጹላችሁ?
አሉ ምንም ጥርጥር የለም፣ ምንም የለም፣ የሞት ሌላ ተጎድተዋል የሚል ነገር የለም ብለው አሉ። ከእነሱ ውጭ እንግዲህ ምንንጠብቅ ሌላ ምናደርገው ነው? እኛም ቸገረን።
በስልክ አላገናኟችሁም?
እንጃ እንግዲህ ሰጠናል ስልክ፣ የእነሱ ልጆችን ስልክ ሰጠናል፣ አይታወቅም።
ምን እንዳሏችሁ እስኪ ቃል በቃል ይግለጹልኝ።
አዎ አሁን ቃል ለመስጠት በጣም ይከብዳልኝ፣ ምክንያቱም እንትን መኪና ውስጥ ስለሆንኩኝ በትክክል አንቺም ላሰሚኝ ትችያለሽ፣ እኔም ብዙ ነገር መልስ ላሰሚ ይችላል። እኔ ምልክት አደርጋለሁ። በመኪና ድምፅ መቼም ይሰማል፣
ግን ይሰማኛል፣ በጥራት ይሰማኛል። ችግር
የለም። ያው መኪና ላይ
ዝርዝር መረጃ ለማግኘት ዘግየት ብዬ የእጅ ስልካቸው ላይ ብደውልም ስብሰባ ላይ በመሆናቸው ሊያናግሩኝ እንደማይችሉ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች እንግዲህ በዚህ ይህንን ጉዳይ የተከታተልን ስናስደምጣችሁ እንደነበር ይታወሳል። አሁንም መከታተላችንን እንቀጥላለን። ተጨማሪ መረጃዎችንም ወደ እናንተ እናደርሳለን። ተከታዩ ዘገባችን ወደ ሀረር ነው የሚወስደን። በሀረርና ምስራቅ ሀረርጌ አንዳንድ ከተሞች የተጀመረው የስራ ማቆም አድማ ዛሬም መቀጠሉን ነዋሪዎች ለቪኦኤ ተናግረዋል። አመራሮቹ አድማው በብዙ ቦታዎች ቀርቶ መደበኛ እንቅስቃሴ ተጀምሯል ይላሉ። አዲስ ቸኮል በተከታዩ ዘገባ ሁኔታ ያስቃኘናል።
በሀረር ከተማ ትላንትና የተጀመረው የስራ ማቆም አድማ ከሞላ ጎደል ዛሬም ቀጥሎ መዋሉን ነዋሪዎች ለቪኦኤ አስታውቀዋል። አንዳንድ ባንኮች ከመከፈታቸውና በከተማ የታክሲ አገልግሎት በከፊል ከመጀመሩ በስተቀር የተለወጠ ነገር የለም ብለዋል ነዋሪዎቹ። የመንግስት ተቋማትም በከፊል እንደተከፈቱ ተነግሯል። የሀረሪ ክልል ፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ ናስር ዩሱፍ ለቪኦኤ እንዳስታወቁት ግን ብዙ ነገሮች ተሻሽሏል ብለዋል።
ዛሬ ጥሩ ደረጃ ነው አለትና ትላንትና ትንሽ እነዚህ የስራ ማቆም አድማ ተብሎ መንገዱ የመዘጋትና ጎማን የመታጠል ሁኔታዎች ነበሩ። ዛሬ ደግሞ የተረጋጋ ሁኔታ ነው። ህብረተሰባችን በሰላም የተንቀሳቀሰ ወደ ገበያም የመጡ ሁኔታዎች ይታያል እና ትላንት ትንሽ ጥሩ ምልክት አልነበረም ማለት ነው።
ምክንያቱ ምንድን ነው? የስራ ማቆም አድማ የተካሄደበት ምክንያት?
ይሄ ምክንያት እኛም አልገባንም። ማን እንደሰራ ኃላፊነት የወሰደ አካልም የለም። ዝም ብሎ ስራ አርማ ማቆም ብቻ ነው የሚታይ እንጂ ህገወጥ የሆነ የስራ ማቆም አርማ ነው። ኃላፊነት የሌለ እክሌ ነው የተሰራ ተብሎ ማይታወቅበት ደረጃ ላይ ነው።
ከአድማው ጋር በተያያዘ የግለሰቦች የንግድ ተቋማት ተዘግተዋል። ከዚህ ባሻገር ግን የባንኮችና የመንግስት ተቋማትም ዝግ ነበሩ አብዛኞቹ። የመንግስት አመራሮች እና መንግስት ሰራተኞች እነሱ ለምንድን ነው የሚቀሩት?
ከዚህ ጋር ተነስተን ትላንትና ተዘግቶ ነበረ። አሁን ዛሬ ደግሞ ስለዛዛር ሰላም ስላለው ህብረተሰብም የተንቀሳቀሰ ነው አለው። ክፍት ነው የንግድ ቦታም ባንክም።
የመንግስት መስሪያ ቤቶችስ? የሀረሪ ክልል መንግስት የመንግስት መስሪያ ቤቶች
የመንግስት መስሪያ ቤት ስራ ላይ ነው ያሉ። አንዳንድ አልፎ ከዚህ ጋር ተንቀሳቀሰ ለመንቀሳቀስ አለ። ያው ሁሉ ስራ ላይ ገብተናል። አሁን እኛ በተለይም ስብሰባ ላይ ነው አለ ነው የተለያየ ስራ እየሰራ ነው አለ። ከቀበሌ ከወረዳ ጋር ተሰብስቤ ነው እዚህ ስራ ላይ ነው አለ ና
ትላንትና ሙሉ በሙሉ የመንግስት መስሪያ ቤቶች ተዘግተዋል ብለው ነበር። ዛሬም አብዛኞቹ አልገቡም ብለው ነበር። አሁን ገብተዋል ማለት ነው?
ገብተዋል እኛ ጋር አሁን ወደ ስራ የገባበት ሁኔታዎች አሉ።
በተመሳሳይ በአንዳንድ የምስራቅ ሐረርጌ ዞን ከተሞች በተጀመረው አድማ መንገዶች መዘጋታቸው በስራቸው ላይ ተጽዕኖ እያሳደረባቸው መሆኑን አሽከርካሪዎች ለቪኦኤ አስታውቀዋል። ነዋሪነቱ ድሬዳዋ እንደሆነ የነገረን አንድ አሽከርካሪ እሱም ሆነ ጓደኞቹ በአድማው ምክንያት መስራት አለመቻላቸውን ገልጾልናል።
ለምሳሌ ምንድነ የተፈጠረ ነገር እኛው መንገደኛ ተብለን በከተራ ቁመናል ረ መኪና እንቀሳቀስም። በተጨማሪ ደግሞ አንድ ጓደኛችን ከአዲስ አበባ ወደ ድሬዳዋ እየመጣ መስታወት የተሰበረበት መኪና አለ። የጎን መስታወት ይከፍ።
የት ከተማ ማለት ነው?
ወደ ከርሳ አካባቢ። ከርሳ
ኦኬ።
ወደ ድሬዳዋ እየመጣ በበልጋ ቢና መኪና በቀኝ በኩል የኋላው መስታወት የተሰበረ
እና ዛሬም እንቅስቃሴ የለም።
አዎ ዛሬም እንቅስቃሴ የለም። እንኳን እኛ አይደለንም እነኚህ ኦዳባስ ዘመንባስ እና የሚሏቸው እነሱ ራሱ እንቅስቃሴ ላይ ትናንትና የተመዘገቡ ሰዎች ራሳቸው አሁን ለኦዳባስ የተመዘገበ የሶስት መኪና ሰው አልሄድም ትላንት ለዛሬ ጠዋት እንከነሽ ሩት ማለት ነው።
አሽከርካሪው መንግስት ላይ ጥያቄ ያላቸው አካላት መንገድ ከመዝጋት ይልቅ ሌሎች አማራጮችን ቢከተሉ ሲል መክሯል።
አሁን ከሆኑም ብዙ አሁን ይሄ መንገድ ተዘጋ ማለት ብዙ የሀገር ኢኮኖሚ ነው የሚጎዳው። የግለሰብ በጣም ብዙ ከዚ ከኛ እንኳን ተነሳለ እንደ አንዱ የተጎጂ ነው ትራንክ ስካሽ ያደረገ ማለት ነው። በእኔ ስታሎ ቤተሰብ ያለ እኔ ጋር አብሮ የሚሰራ ጓደኞች አሉ። ብዙ ሰው አገርም ጭምር ተጎጂ ነው እንቅስቃሴ ባለመኖሩ። በተለይ ትራንስፖርት እንቅስቃሴ መግታት አገር ሶሉሽን መፍትሄ ነው ብዬ አላስብም። ምንድን ምንም በቃ ምን አሁን በአመት ምን ምንም በሚፈጠርበት ሰዓት ላይ መንገዶች መዘጋት አንዳንድ ነገሮች እንትን ማለታቸው ሶሉሽን አይሆኑ። ያለውን ነገር በአግባቡ መጠየቅ የሚቻልበት ነው መካኒዝም መፍጠር ነው እንጂ መንገድ መዝጋት ወይ ደግሞ ሌሎች ንብረቶች ላይ ጉዳት ማድረስ ወች እነኝህም ሶሉሽን አይሆኑ፣ መፍትሄ አይደሉም። መፍትሄ ሊሆን የሚችለው በመነጋገር ያለውን ነገር በጠረጴዛ ዙሪያ ተነጋግሮ መፍትሄ ማድረግ መቻል ነው እንጂ።
በጉዳዩ ላይ መረጃ እንዲሰጡን የምስራቅ ሐረርጌ ዞን ፖሊስ ኃላፊንና የመንግስት ኮሚኒኬሽን ኃላፊን ለማግኘት ያደረግነው ጥረት አልተሳካም። በዞኑ ፖሊስ ነጻ መረጃ መስጫ የስልክ መስመር ያነጋገርናቸው ኮንስታብል ዋሪዮ የተባሉ የዞኑ ፖሊስ ባልደረባ ግን አብዛኞቹ ከተሞች ወደ ቀድሞ እንቅስቃሴያቸው ተመልሰዋል ብለዋል።
ምንም የለም፣ ሰላም ነው።
ማለት ሹፌሮች መንገድ እንደተዘጋብን ነው እያሉ ስለሆነ ነው እኮ።
ኪስ ነው ሁሉም መንገድ
እየተንቀሳቀሱ ነው መኪኖች?
አዎ አዎ።
ከተሞች ሁሉ ቢዝነስ ሁሉ ከተሞች ላይ ተጀምሯል እንደገና?
ከተማ ሐረር፣
ምስራቅ ሐረር አወዳይ፣ ቆቦ፣ አረማያ እነኝ ምስራቅ ሐረርጌ ከተሞች ላይ
ሁሉም ኪስኪ ነው።
ዛሬ ወደ ድሬዳዋ የተሽከርካሪዎች መናኸሪያ በመሄድ ቪኦኤ ባደረገው ምልከታ ግን ወደ መናኸሪያው የሚገባም ሆነ የሚወጣ አነስተኛም ሆነ ትላልቅ የህዝብ ማመላለሻ ተሽከርካሪዎች አልነበሩም። አገር አቀፍ የትራንስፖርት አገልግሎት በሚሰጠው ዘመን አውቶቡስ ትኬት ቆርጦ የነበረ አንድ መንገደኛም ገንዘቡ እንደተመለሰለት ለቪኦኤ አስታውቋል። በሐረርና ምስራቅ ሐረርጌ አንዳንድ ከተሞች በትላንትናው ዕለት ለሶስት ቀን የሚቆይ የስራ ማቆም አድማ መጠራቱንና የአድማው መንስኤም በወለጋ መንግስት በንጹሃን ላይ የወሰደ ነው ያሉትን ጥቃት እንዲሁም የኮማንድ ፖስት አስተዳደርን ለመቃወም መሆኑን ወጣቶች መናገራቸውን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። የጋቢና ቴክኖሎጂ ወይም ጋቢና ቴክ ነው ተከታዩ መሰናዶ። የግብርናና ገጠር ትብብር ማዕከል የተሰኘ ተቋም ከሰሞኑ የአርሶ አደሮችን ሕይወት የሚደግፉ የፈጠራ ስራዎችን አወዳድሮ ሸልሟል። በዚህ ውድድር ላይ አሸናፊ ከሆኑት መካከል ደግሞ ምስሎችን በማየት አዝዕርትን ወይም ተክሎችን የሚያጠቁ በሽታዎችን አይነት ለመለየት የሚያበቃው የፈጠራ ስራ ይገኝበታል። የፈጠራውን ስራ ባለቤት የሆኑትን ቦኤዝ ብርሃኑንና ጀርሚያ ባይሳን ከጥቂት ደቂቃዎች በፊት ወይም ከጥቂት ሰዓታት በፊት ሀብታሙ ስዩም አነጋግሯቸው ነበረ። ቦኤዝ የፈጠራ ስራቸውን ይዘት እና ቆይታቸውን ከሚያብራራበት ይጀምራል።
የሰራነው ስራ አርቲፊሻል ኢንቴሊጀንስን ከግብርናው ጋር የማያያዝ ስራን የሰራ ነው። ይኸውም በተለያዩ ዘርፎች ነው። የመጀመሪያው ዘርፍ የእጽዋት በሽታን በመለየት ነው። በጣም ብዙ የሀገራችን ህዝብ የእጽዋት በሽታን አያውቅም። ገበሬው በልምድ ነው የሚያውቀው። ብዙ የእጽዋቶችን ኢሜጅ በመውሰድ ወይም ፎቶ በመውሰድ አውቶማቲካሊ በስልካቸው ሰዎች እጽዋቱ ምን እንደታመመ ማየት እንዲችሉ የሚያስችላቸውን ሲስተም ነው የሰራ ነው። ይህ አንዱ ዘርፍ ነው። ሌላው አርቲፊሻል ኢንተለጀንስ በመጠቀም የእጽዋቱን የእድገት ደረጃ መቆጣጠር የሚያስችላቸው ምን ያህል እያደገ ነው፣ ምን ያህል ክሮፕ ደርሷል፣ አጠቃላይ የማሳይ ሁኔታ እንዴት ነው የሚለውን በድሮን ቴክኖሎጂ በመጠቀም ማወቅ የሚችሉበትን ቴክኖሎጂ ነው የሰራ ነው።
ቀጣዩ ጥያቄ ለጀርሚያ ነው። ይህ የፈጠራችሁት መላ በምን መልኩ አርሶ አደሮች እንደሚጠቅም እስቲ አስረዳን።
እሺ፣ አመሰግናለሁ ይህን ጥያቄ ስለጠየቀኝ። ገበሬዎች መጠቀም የሚያስችሉባቸው በቀላሉ እንዲጠቀሙ እያደረግን ያለው ምንድን ነው? ፊቸሪቱን እየጨመር ነው። መጀመሪያ ግን የሰራ ነው የግብርና ኤክስቴንሽኖች ኤክስቴንሽን ባለሙያዎች ስላሉ እነሱ በእነሱ እገዛ በሆኔ ወቅት ብቻ ላይ በሽታውን የሚለዩበት ወቅት አለ። በዛ ወቅት ላይ በእነሱ ርብርብና እርዳታ የሆኔ ወቅት ላይ ሰርቶ ዳታውን ከሰበሰቡ በኋላ በሽታውን የሚለይበት አልጎሪዝም ነው ማለት ነው የመጀመሪያው። አሁን ግን የፊቸሪትን እየጨመርን ምንድን ነው ሞባይል አፕሊኬሽን የሚጠቀሙትን ሞባይል ገበሬዎች ሞባይል ፊት ለፊት ሆኖ በሎካል ላንጉዌጅ ላይክ እንደ አማርኛ፣ ኦሮምኛ፣ ሌላ የኢትዮጵያ ውስጥ በአብዛኛው አርሶ አደሮች የሚጠቀሙትን ቋንቋ በእነሱ የሚረዱት ቮይስ ቤዝድ የሆነ ስልካቸው ፊት ለፊት ሆኖ ለምሳሌ በሽታው ደግሞ የቅጠሉ ማሳቸው ላይ ሄዶ ፎቶ አንሳልኝ ሲሉ ፎቶ እንዲያነሳ የሚያስደርግ ደግሞ አንድ ፊቸሪት እየጨመርን ያለንበት ሁኔታ ነው ማለት ነው ያለነው።
ሁለታችሁም የጅማ ዩኒቨርሲቲ ተማሪዎች ናችሁ። እድሜያችሁ በሃያዎቹ ውስጥ የሚገኝ ይመስለኛል። ደቦ ኢንጂነሪንግ የተባለ ድርጅትም ማቋቋማችኋል። በመልካም መንገድ ላይ ናችሁ። ትምህርታችሁና የፈጠራ ስራችሁን እንዴት ታስማሙታላችሁ? ቦኤዝ ወደ አንተ ልመለስ።
ድርጅታችን ስንጀምረው ባሉ ኢትዮጵያ ዘርፎች፣ በተለያዩ ዘርፎች ላይ አግሪካልቸር ዘርፍም፣ ትራንስፖርቴሽን ዘርፍ፣ የተለያዩ የመንግስት ሴክተሮችም የግል ሴክተሮችም ላይ በጣም መዘመን ያለበት በዘመን ወደ ተበዘ በቴክኖሎጂ መተካት ያለበት ብዙ ነገር አለ። ያንን ለመተካት ነው እንደ አላማ አድርገን ስንንቀሳቀስ የነበረውና ከትምህርታችን ጋር አብሮ ማስኬድ ትንሽ ይከብዳል። እንዳል ኦሬዲ ከዚህ በፊት እንሰራባቸው ተማሪ ያለን ብዙ ፕሮጀክቶችን ሰርተናል። ግን እነዛን ፕሮጀክቶች ወደ ቢዝነስ መቀየሩ ላይ ብዙም አልነበርንም። እነዛን ፕሮጀክቶች ነው እየወሰድን አሁን ወደ ቢዝነስ ለመቀየር እያሰብን ያለ ነው። ደግሞ አሁን ጨምረንም እየሰራንባቸው ነው። ከዛ አንፃር ጊዜያችንንና ትምህርታችንንና ስራችንን ሁለቱንም በማይጎዳ ሁኔታ አብረን እያስኬድን እንገኛለን ማለት ነው።
እስቲ አሁን ደግሞ በእስካሁኑ የስራ ዘመናችሁ ምን ምን ፈተናዎች እንደገጠሟችሁ አጋሩን።
አንድ ትልቅ አስቸግሮን የነበረው ሲንስ ሁለታችንም ከቴክኖሎጂው ዘርፍ ስለሆነ የመጣ ነው አግሪካልቸራል ኤክስፐርቶችን ማግኘት አንድ ትልቅ ችግር ሆኖብን ነበር። ግን በጅማ ዩኒቨርሲቲ አግሪካልቸራል ካምፓስ የሚገኙ አንዳንድ ሰዎች በጣም ረዱን። የእነሱን መረጃዎች በመቀበል በተጨማሪም ሀረማያ ዩኒቨርሲቲ የረዱ ዶክተሮች አሉ። ከጅማ ዩኒቨርሲቲ እና ከሀረማያ ዩኒቨርሲቲ ረድተውን እነዛን መረጃዎች ማስገባት ችለናል። ግን ያም ሆኖ ግን ያስገባነው በቂ አይደለም። አሁን በጣም ብዙ መረጃ ያስፈልገናል። መረጃውን መሰብሰብ ያስፈልጋል። ያው እንደዚህ ስንል ደግሞ ወደ ሁለተኛው ቻሌንጅ የምንሄደው ፋይናንስ በጣም ትልቅ ችግር አለ። ተንቀሳቅሰን መረጃዎችን መሰብሰብ አንችልም። መረጃዎች ከመጡ በኋላ ትሬን ለማድረግ የምንጠቀመው ፍሪ የሆኑ ክላውድ ሰርቪሶችን ነበር ከምንጠቀመ የነበረው። እነዛን ተጠቅመን ነው ትሬን ያደረግነው።
አሁን ለሽልማት ካበቃችሁ የፈጠራ ስራ በተጨማሪ ምን ምን ግኝቶች አላችሁ? የመጪ ዘመን ህልማችሁስ ምንድን ነው?
አሁን ጅማ መሀል ላይ ወይ ደግሞ በጅማ ላይ የሆነ ሴንተር እየሰራን ነው። አሁን በቅርቡ እናስታውቃለን እያሉ ነው። ስለዚህ መገበያ የሚችል የአግሪካልቸር ፕሮዳክት ሊሆን ይችላል። ሌሎችም ዘርፎችን ሴንተር ሰርተን ሴንተር ላይ ቢዝነሳቸው ሬጅስተር ያደርጋሉ። ፈላጊ ወይ ደግሞ ሰፕላየር እና ዲማንድ በአጭሩ እነሱን የመገናኘት ስራ ማለት ነው። ሁሉንም ራ ሴንትራሊ ሆነን ይህንን ነገር ኮኦርዲኔት ለማድረግም ጭምር እየሰራ ነው ማለት ነው። ለምሳሌ አዲስ አበባ ላይ ብዙ ስራዎች እየተሰሩ ነው። ስለዚህ ለአዲስ አበባ ላሉ እንደዚህ አይነት ቴክኖሎጂ ካላቸው ራሱ ለእነሱ ሳፕላይ ማድረግ ይሄንን ለምሳሌ ቡናን ደግሞ ኦንላይን መሸጥ የሚለው ነገር እያሰብን ነው። እሱም ዳይሬክትሊ እዚህ ያሉ ገበሬዎች ዳይሬክትሊ ኦንላይን መሸጥ የሚችሉበት ነው። ስለዚህ ገባ ወይ ደግሞ እዚህ ሴንትራሌ ላይ አንድ ስቶር ካለን ያንን ለእያንዳንዱ ገበሬዎች ደግሞ ኦንላይን ቀጥታ ቡናቸው መሸጥ የሚያስችላቸውን ነገር ጭምር እየሰራ ነው ማለት። ይሄ የአግሪካልቸር ላይ ነው እና አግሪካልቸር ብዙ አይነት እየሰራ ነው፣ ይቀጥላልን።
ሀብታሙን እና እንግዶቹን እናመሰግናለን። ተከታዩ ዘገባችን ደግሞ ሰሞኑን የተገለጸ ያለው የኮሮና ቫይረስን ይመለከታል። በቻይና ውሃን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እጅግ አስጨናቂ በመሆኑ መንግስት ከውሃን ከተማ እንዲያወጣቸው ጥያቄ እያቀረቡ ነው። በጉዳዩ ላይ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ እንደውለን አነጋግረናቸው ነበር። ኤደን ገረመው ዝርዝር ዘገባ አላት።
በቻይናዋ ውሃን ከተማ ሁቤይ ውስጥ ለመጀመሪያ ጊዜ ከወር በፊት የታየው ኖቨል ኮሮና ቫይረስ በአደገኛ ሁኔታ የጀመረውን ስርጭት ለመቀነስ ቻይና የውሃን ከተማ ከማናቸውም እንቅስቃሴዎች ካገደች ከሳምንት በላይ ሆኗታል። በአጠቃላይ ወደ 12 ሚሊዮን የሚጠጉ ነዋሪዎች የሚኖሩባት የቻይናዋ ከተማ ወደ 300 የሚጠጉ ኢትዮጵያውያን ተማሪዎችንና ነዋሪዎችን ታስተናግዳለች። በዚህ የቻይና ግዛት ውስጥ ያሉት ኢትዮጵያውያን ተማሪዎች ታዲያ የምንኖርበት ሁኔታ አስጨናቂ በመሆኑ መንግስት ወደ ሌላ ከተማ ያዛውረን ወይም ከዚህ ያስወጣን ሲሉ ጥሪ አቅርበዋል። ከነዚህ ተማሪዎች አንዱ የሆነው ሰብሪ ቶፊቅ በውሃን ሁቤይ ግዛት ውስጥ የውቻንግ ቴክኖሎጂ ዩኒቨርሲቲ ተማሪ ነው። ያሉበትን ሁኔታ እንዲህ ገልጸዋል።
እኛ ትምህርት ቤት አሁን ያለበት ቤት ወደ 50-60 ተማሪዎች አብሾች ኢትዮጵያዊ አለን። መላ ውሃን ከተማ ደግሞ ያለበት ከተማ ደግሞ እስከ 300 በላይ የምንሆን ኢትዮጵያዊ አለን። ያው የሀገሩ መንግስት ያው እኛ ከተማ ላይ አሁን ምንም እንቅስቃሴ ቆሟል፣ ሁሉ ነገር ቆሟል፣ ግቢቶች ቆሟል፣ ትራንስፖርቴሽን እንዳለ ቆሟል፣ ቁጭ እንዳለ ዝግ ናቸው። እና ከዶርሚተሪያችን መውጣት ተከልክለናል። ቻይና የተከለከለው እኛም ተከልክለናል። እና ያው በሳምንት አንዴ ነው እንድንወጣ የሚፈቀድልን። ሾፒንግ ለማድረግ ስንሄድም ደግሞ ያው የምንፈልገውን ነገር አናገኝም፣ ያልቃል በብዛት። እና ይሄ ነው ያለው ነገር። አሁን ተቸግረናል የምንለው ነገር ያው በቃ ምግቡ ላይ ነው። ቫይረሱ በቃ የሚወራው ነገር እንዳለ ሰው እየሞተ ነው፣ ከቀን ቀን ሰው እየጨመረ ነው የተያዙ ሰው። እና በቃ ሁሌ የሚወራው በቃ አትውጡ ነው። እና ያው በጣም ያስፈራል። ከቤተሰብ ተነጥለን ያለ ነው። እና ሀገራችን መሄድ ነው ፈልገው። ሁሉም ሀገሮች ደግሞ የሀገራቸው ሰዎች እያስወጡ ነው። ካሁን እንደሰማኑ ከሆነ ጃፓን አስወጥታለች የሀገሯቸው ሰዎች፣ ዛሬ ነው ያስወጣቸው። አሜሪካም አስወጥታለች እንደሰማኑ ከሆነ፣ ኢንዲያ ራሱ ልታስወጣ ነው ዛሬ። እና እኛም ያው ኢትዮጵያ እስከሆነም ድረስ ያው የሆነ ነገር ተደርጎ መውጣት ነው ፈልገው። በአሁኑ ሰዓት በጣም ተጨንቀን ያለ ነው። ወይ ከከተማ ቢያንስ ከዚህ ከተማ ብንወጣ ራሱ አንድ ነገር ነው። ሴት ከተማ ይፈቀድልን እና ብንወጣ አንድ ነገር ነው። በራሳችን መውጣት እንችላለን። እዚህ ይፈቀድልን።
ሌላው ያነጋገርኩት ተማሪ ዮሐንስ ሸዋረጋ ይባላል። በውቻንግ ዩኒቨርሲቲ የሶስተኛ ዓመት የሲቪል ኢንጂነሪንግ ተማሪ ነው። ሱፐርማርኬቶች ውስጥ የሚፈልጓቸውን የምግብ አቅርቦቶች እንደማያገኙ ጠቅሶ ኢትዮጵያ ያሉትን ቤተሰቦቻችንን ለማረጋጋት ስንል ደህና ነን እንላለን እንጂ ከፍተኛ ፍርሃትና ጭንቀት ላይ ነው ያለ ነው ይላል።
ይኸው አሁን ያለንበት ችግር አንደኛ የምግብ ችግር ነው ያለብን፣ ሁለተኛ ነገር ደግሞ ስጋት ነው። በቃ አሁን ውጭ ስንወጣ አየር ምን ተነፍሶ አየር ኖርማል አይደለም ነው የሚሉን ማለት ነው። እና ስንወጣ ስንገባ የነካነው ነገር እጃችን 10 ጊዜ ነው የምንጣጠበው፣ የሞት ዜና ነው የምንሰማው። በቃ ስጋት ነው ሁሉ ነገር። ከዛ በሳምንት 2 ነበር የተፈቀደልን፣ አሁን 1 ጊዜ ሆኗል። ሱፐር ማርኬት ስንሄድ ሁሉም አካባቢ ሱቆች ዝግ ናቸው። እና እኛም ቻይኖቹ የምንጠቀመው አንድ አይነት ሱፐር ማርኬት ነው። እና እኛ ደግሞ የምንፈልጋቸው ምግቦች ያው እንደ ቲማቲም፣ እንደ ሽንኩርት፣ እንደ ሰላጣ ምናምን ያሉ አይነት ምግቦች ናቸው። እና እኛ ሱፐር ማርኬት በምንሄድበት ሰዓት ትንሽ ሆነው ነው የምናገኛቸው። ኖርማል ያልሆኑ ነገሮች እናገኛለን። ትንሽ የምንፈልገውን ያህል መጠን አናገኝም። የታሸገ ምግብ ደግሞ የማይስማማቸው አሉ። አሁን ጣፋጭ ነገር ነው የምንበላው። ጣፋጭ አሁን ለምሳሌ እኔ ስበላ ያዞረኛል። ጣፋጭ አይመችኝም። በቀን አንዴ ነው ምግቡ እንዲበቀን የምናደርገው ማለት ነው። አሁን የምግብ ችግር ያለባቸው ተማሪዎች አሁን እኛ ዩኒቨርሲቲ በሳምንት አንዴ እንወጣለን። ሌላ ደግሞ ዩኒቨርሲቲ አሉ በጣም የተቸገሩ ማለት ነው፣ ውሃን ውስጥ ያሉ እነሱ የምግብ ችግራቸው ሊፈታላቸው እና ደግሞ ከውሃ መውጣት የምንፈልግ ተማሪዎች አሉ ወደ ሀገራችን መመለስ ማለት ነው። እሱን እንዲያመቻችልን ነበር የጠየቅነው ማለት ነው። አሁን ለምሳሌ ነኝ ነገር እኔ 76 ኪሎ ነበርኩ ከዚህ በሽታ በፊት ማለት ነው። አሁን 71 ኪሎ ነኝ። 5 ኪሎ ነው የቀነስኩት። ከዶርም አልወጣም። የሚናገረኝ ቤተሰብ ሰቆቃ ነው። እየዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው ምንም ነገር የለም እያቀለልኩ ማለት ነው። አሁን በቃ ግራ ነው የሚገባኝ እኔ ራሱ አሁን ማለት ነው። ጤነኛ ሁኚ ድንገል እንኳን አሁን ብርድ ነው በዚህ ሰዓት ሲያስ ላይ ደነግጣለሁ። በቃ ጀመረኝ በቃ አሁን ከሆን በቃ እንትን እያልኩ እየተሳቀቁ ከጓደኞች ጋር ልገናኝ ምንም በቃ ምንም ዶርም ውስጥ ነው ያለሁት ማለት ነው። ይሄ በቃ ስጋቱ ተበስ ነው ያደረገን። ትንሽ ብንቆይ ማለት ነው ሌላ ዓለም ውስጥ ነው ምን እና ይሄ ነገር ነው በጣም ችግር የሆነው እና ወደፊት ነገሩ እንዴት ነው የሚቀለው ብለ ኮሚኒቲዎች አሉ የተቋቋሙ ማለት ነው ከኤምባሲው ጋር የሚያገናኙ እንትን ሀሳባችንን አቅርበን ነበር እንመልስላቸዋለን የሚሉ እስካሁን ምንም አይነት አዲስ መልስ የለም። እና እነሱ የሚሉን ያው ተረጋግታችሁ ለመጠበቅ ሞክሩ ነው የሚሉን።
የእነዚህን ተማሪዎች ጥያቄ ይዘን በቻይና ኢትዮጵያ ኤምባሲ ስልክ ደውለን ነበር። አምባሳደር ተሾመ ተጋ የተማሪዎቹን ጭንቀት እንደሚረዱት ገልጸው አሁን ባለው ሁኔታ ግን የበሽታውን ስርጭት ለመቆጣጠር ሲባል ከውሃን ከተማ ማንም እንዳይወጣ በዓለም የጤና ድርጅትና በቻይና መንግስት እንደተመከረ ያስረዳሉ። ይህም ብቻ ሳይሆን እሳቸው ባሉበት ከተማም እንቅስቃሴዎች መታገዳቸውንና እሳቸውም ሆኑ የስራ ባልደረቦቻቸው ከቤታቸው ተቀምጠው እየሰሩ መሆኑንም ያስረዳሉ።
እንግዲህ ይሄ ድንገት የሆነ ክስተት ነው። በርካታ የአፍሪካ ተማሪዎችም አሉበት ከተማው። ይሄ ችግር የተከሰተበት ከተማ ሁላችንም እንደምናውቀው መንግስት ችግሩን ለመቅረፍ ለመከላከል እንዲያስችለው ዘግቶታል። ወደ ውጭ አይወጡም። ስለዚህ እኛም በነገራችን ላይ እንደ ዲፕሎማት የቻይና መንግስት በሰጠን ማሳሰቢያ በዚህ ሳምንት ከቤታችን አልወጣንም። የወረርሽኞች ስርጭት ጉዳት እንዳያደርስ እንቅስቃሴ እንዲቀነስ አድቫይስ ስላደረጉ ከቤት ሆነን ነው ስራችንን እየሰራን ያለ ነው እና ከመጀመሪያው ጀምሮ ያው ቻይና መንግስት ቫይረስ በተከሰተ ይፋ በተደረገበት ጊዜ እንደ ኤምባሲ ለዜጎቻችን ምን አይነት ጥንቃቄ ማድረግ እንዳለባቸው በዌብሳይታችን በሶሻል ሚዲያ ጥንቃቄ እንዲያደርጉ አድቫይዘሪ ኖት ልከናል። መልእክቶች የሚደርሱን አሉ በይፋ ከውጭ ጉዳይ እንደዚሁም ከቻይና ናሽናል ሄልዝ ኮሚሽን የሚቀርቡ መረጃዎች በውጭ ጉዳይ በኩል እኛ ይቀርባሉ። ስለዚህ የመጀመሪያው ስራ ሁሉንም በተማሪዎች ማህበር አማካኝነት እያገኘን መረጃ እየሰጠን እነሱም አካባቢ ያሉ መረጃዎችን እያገኘን ቆይተናል። ኦፕሬሽን ከመሄዳችን በፊት አንደኛ የቻይና መንግስት አሁን እየወሰደ ባለው እርምጃ የውጭ ዜጎችን ከአገር ማስወጣት አስፈላጊ ነው የሚል ውሳኔ ላይ አልደረሰም። ድርጅት ዋና ዳይሬክተር ዶክተር ቴዎድሮስም እዚህ ነበሩና የቻይና መንግስት ይሄን ወረርሽኝ ለመቆጣጠር እያደረገ ያለው ጥረት አስተማማኝ ስለሆነ የውጭ ዜጎቻቸውን የማስወጣት ስራ አሁን ባያስቡ ይሻላል የሚል ሀሳብ አቅርቧል። በተለይ ውሃን ያሉ ተማሪዎች መውጣት የመጥያቄ አቅርቦልናል። እኛም ከአዲስ አበባ ጋር እየተነጋገር ነው። ግን
አምባሳደሩ አሁን ላይ ባለ ሁኔታ የቻይና መንግስት ከውሃን ከተማ እንቅስቃሴን እስኪፈቅድ ድረስ ተማሪዎቹም ሆነ ሌሎች ዜጎች ራሳቸውን ጠብቀው በዶርማቸው እንዲቆዩ ይመክራሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንን እናመሰግናለን ለዘገባው። አድማጮች እንግዲህ በዝግጅቶቻችሁ ላይ የሚኖራችን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችን በዚሁ አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩኝ። ኤልያስ ገበየው ፕሮግራሙን በማቀናበር አብሮን ቆይቷል። መልካም ምሽት፣ ደህና ደሩ። በጀመርነው ሙዚቃ እንሰናበታችኋለን።
Radio Sagale Americati.